the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እሳቸው መጥተው በጸጥታ ላይ ብቻ ተነጋግረው የሚሄዱት ሆነ ትልቅ ስህተት ሊፈጽሙ ይችላሉ። እዚህ መጥተው የኢትዮጵያን ሰብአዊ መብት አያያዝ፣ የኢትዮጵያን ሁኔታ ኢትዮጵያ ወደ መጥፋም ውስጥ እየሄደች ይመስለኛል እኔ ወደ መጥፎ አቅጣጫ እየሄደች ይመስለኛል። ስለዚህ እሳቸው መጥተው ወደ መጥፎ አቅጣጫ እንዳትል የገዥውን ፓርቲ መክረው ዘክረው ሊሄዱ ይገባል የሚል እምነት አለኝ።
የመኢአድ ፕሬዝዳንት አቶ አበባው መሐሪ ናቸው። የአሜሪካው ፕሬዝዳንት ባራክ ኦባማ ወደ አዲስ አበባ ከመጡ ተቃዋሚዎችን ማነጋገር ይጠበቅባቸዋል ብለዋል። ከዜናው በኋላ ጠብቋቸው።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው።
የዛሬ ማክሰኞ ሐምሌ 14 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። ቴሌላይምበክ ፕሮግራሙን ይመራልናል።
ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
በሶማሊያዋ ማርካ ከተማ የሚገኙ ነዋሪዎች በሰጡት ምስክርነት የአፍሪካ ህብረት ወታደሮች በሲቪሉ ማህበረሰብ ላይ ዛሬ ማክሰኞ ያለ ፍርድ ግድያ ፈጽመዋል ተባለ። የህብረቱ ወታደሮች ከሞቃዲሾ በስተደቡብ 120 ኪሎ ሜትር ላይ በምትገኘው በማርካ ከተማ አካባቢ አሰሳ ባካሄዱበት ወቅት ሁለት ሴቶችን ጨምሮ ቢያንስ 12 ሰዎች መሞታቸውንና ሌሎች 7 ያህል መቁሰላቸውን የአይን ምስክሮችና ባለስልጣናት አረጋግጠዋል። የማርካ ወረዳ ኮሚሽን ሐሰን ኦማር ሞአሊም ለቪኦኤ ሶማሊኛ አገልግሎት በሰጡት ቃል የአፍሪካ ህብረት ወታደሮች በየቤቱ እየገቡ ነው ሰውን እተኛበት የረሸኑት ብለዋል። ሞአሊም እንደገለጡት ከሆነ ሁለት ወንድማማቾችን ጨምሮ የ7 ሰዎችን መገደል በግላቸው አረጋግጠዋል። ወንድማቸው ከተገደሉት መካከል የሆኑት ሞሐመድ ሼክ ሙሴ ለቪኦኤ ሶማሊኛ አገልግሎት ሲናገሩ አሚሶም ለምን ሲቪሎችን እንደገደለ ሊገባኝ አይችልም ብለው ወንድሜ ገበሬ ነው፣ ወደ እርሻው ሲሄድ አሚሶም ከሌሎች ሰዎች ጋር ካሰሩት በኋላ አስከሬኑ መንገድ ላይ ተጥሎ ነው የተገኘው ብለዋል። ወታደሮቹ ቤት እየሰበሩ በመግባት ሰዎችን ሲያስሩና ሲገድሉ መመልከታቸውንም ሟሊም ይናገራሉ። ይህ በእንዲህ እንዳለ የአልሻባብ አማጽያን በአንድ የሶማሊያ ወታደሮች በሚጓዙበት ኮንቮይ ላይ ዛሬ ማክሰኞ ማርካ አካባቢ ጥቃት ከፍተው ቢያንስ 5 የመንግስት ኃይሎችን መግደላቸውን የአይን ምስክሮች ተናግረዋል። ተኩሱ በአልሻባብ አማጽያና በመንግስቱ ወታደሮች መካከል ለሁለት ሰዓታት ያህል ተካሂዷል። ማርካ እንደ አውሮፓ አቆጣጠር በ2012 ከአልሻባብ ይዞታነት ብትላቀቅም ከተማዋ ግን የሶማሊያንና የአፍሪካ ህብረት ወታደሮችን ለማጥቃት ሁሌም ከተኩሱና ከፍንዳታ ያረፈችበት ጊዜ እንደሌለ ይነገራል። ከአሚሶም ባለሥልጣናት በኩል እስካሁን አንዳችም የተሰጠ መልስ የለም።
በኢጋድ ጥላ ስር በአዲስ መልክ የተዋቀረው የደቡብ ሱዳን አደራዳሪ ቡድን ኢጋድ ፕላስ የመጀመሪያ ስብሰባውን ዛሬ በአዲስ አበባ አካሂዷል። ቡድኑ በዛሬው ስብሰባው አደራዳሪዎቹ ባዘጋጁት ረቂቅ የስምምነት ሰነድ ላይ ተነጋግሯል። የደቡብ ሱዳን ፕሬዝደንት ሳልቫኪር ማያርዲት በዚያ የተቋቋመውን የሽግግር መንግሥት እንደሚመሩ፣ ተቀናቃኛቸው ሪያክ ማሻር ደግሞ ተቀዳሚ ምክትል ፕሬዝደንት እንደሚሆኑ ሰነዱ ያመለክታል። እስክንድር ፍሬው ዜናውን አድርሶናል።
ኢጋድ ሲደመር ወይም ኢጋድ ፕላስ የተሰኘው አዲሱ የአደራዳሪ ቡድን ተጨማሪ ሀገሮችንና ተቋማትን የሚያቀፍ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ድርድሩን በበላይነት ይመራል። ተጨማሪዎቹ ሀገሮችና ተቋማትም የአደራዳሪ ቡድኑ አባላት በመሆን እየተሳተፉ ይገኛሉ። 5 የአፍሪካ አካባቢዎችን የወከሉት አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ፣ ቻድና ሩዋንዳ፣ ትሮይካ የሚባሉት አሜሪካ፣ ብሪታንያና ኖርዌይ እንደዚሁም ቻይና በቡድኑ የተካተቱት ሀገሮች ናቸው። የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረትም ተካተዋል። ዛሬ በአዲስ አበባ የተጀመረውም እነዚህ ሁሉ የተሳተፉበት የአደራዳሪ ቡድኑ የመጀመሪያ ስብሰባ ነው። በስብሰባው መክፈቻ ላይ የተናገሩት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን በሂደቱ የሚሳተፉትን ሁሉ አመስግነዋል።
The format is not that important. But whatever role we play, we need to reinforce this peace process. We thank you.
ዋነኛው ነገር ድርድሩና የአደራዳሪው ቡድን የተዋቀረበት ሁኔታ አይደለም። ነገር ግን ምንም አይነት ሚና እንጫወት ይህንን የሰላም ጥረት ማጠናከር አለብን። ለሙሉ ድጋፋችሁም እናመሰግናለን።
ዛሬ ገለጻ የተደረገበት ሰነድ የደቡብ ሱዳን ብሔራዊ አንድነት የሽግግር መንግስት እንዴት እንደሚመሰረት የስልጣን ክፍፍሉም እንዴት እንደሚካሄድ ዘረዝራል። የአሁኑ ፕሬዝዳንት ሳልቫኪር ማያርዲት የሽግግር መንግስቱን ይመራሉ። ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዝዳንት ይሆናሉ። ለ30 ወራት ከሚቆየው የሽግግር መንግስት በ18ቱ ሁለቱም ወገኖች የየራሳቸውን ጦር ይመራሉ። ከ18 ወራት በኋላ ግን የሁለቱ ጦር ይዋሃዳል። በፕሬዝዳንት ሳልቫኪር ማያርዲትም ይመራል። ስብሰባው በነገው ዕለትም እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቡሩንዲው ፕሬዝዳንት ፒየር ንኩሩንዚዛ ዛሬ በተጀመረው ነገር ግን ተቃዋሚዎች ባልተካፈሉበት ምርጫ አሸንፎ ስልጣን ለሶስተኛ ጊዜ ይዛሉ ተብሎ ይጠበቃል። ምንም እንኳን ለወራት ያህል ጸረ መንግስት ተቃውሞ ቢካሄድና ዓለም አቀፉ ማህበረሰብ ፕሬዝዳንቱ ስልጣናቸውን እንዲለቁ ጥሪ ቢያደርግም ምርጫው ግን በታቀደለት መሰረት ተጀምሮ እየተካሄደ መሆኑ ታውቋል። ተቺዎች ሚስተር ንኩሩንዚዛ እንደገና መወዳደር የለባቸውም ሲሉ፣ የቡሩንዲ ህገ መንግስታዊ ፍርድ ቤት ግን ይችላሉ፣ ምክንያቱም የመጀመሪያውን ምርጫ ያገኙት በምክር ቤቱ እንጂ በህዝብ ምርጫ አይደለም የሚል መከራከሪያ አንስቶ ድጋፉን ሰጥቷል። ተቃውሞው ግን ትናንት ሰኞ ጭምር ዋና ከተማ ቡጁምቡራ ውስጥ ተካሂዶ አመጽ ያስከተለ እንደነበር፣ በዚህም አንድ ፖሊስ ጨምሮ ሁለት ሰዎች መሞታቸው ታውቋል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ለባለሥልጣናት ባስተላለፉት ጥሪ ምርጫው በሥነ ሥርዓት እንዲከናወን ሰላምና መረጋጋትን እንዲያስከብሩ አሳስበው ብሩንዲ ውስጥ የሚገኙ ተቃዋሚ ወገኖችም ወደ ውይይት እንዲገቡ ጠይቀዋል። 3.8 ሚሊዮን ህጋዊ መራጮች የተመዘገቡበትን የዛሬውን የብሩንዲ ምርጫ የተባበሩት መንግስታት አማካሪዎች እንደሚከታተሉት ተገልጧል።
የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ በዩናይትድ ስቴትስ ላለፉት 4 ቀናት ያካሄዱትን ጉብኝት በዛሬው ዕለት ሲያጠቃልሉ ከከፍተኛ የዩናይትድ ስቴትስ መንግሥት ባለሥልጣናትና ከሕዝብ ተወካዮች ጋር ተወያይተዋል። ፕሬዚደንት ቡሃሪ ከአሜሪካ ድምፅ ራዲዮ ጋር ያደረጉትን ቃለ ምልልስ የተመለከተውን ዜና ሄኖክ ሰማግዜር ያቀርባል።
የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ በዛሬው ዕለት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተገናኝተው ተነጋግረዋል። ትናንት ሰኞ በዋይት ሀውስ ቤተ መንግሥት ከፕሬዚዳንት ባራክ ኦባማ ጋር በተነጋገሩ ማግስት ለአሜሪካ ድምፅ ሬዲዮ በዛሬው ዕለት በሰጡት ቃለ መጠይቅ የአሜሪካው ፕሬዚዳንት በናይጄሪያ ያሉትን ፈተናዎች ጠንቅቀው ያውቃሉ ብለዋል።
Clearly, you know, the problems in Nigeria about insecurity in the country, the problem of the economy, unemployment.
በናይጄሪያ ያሉትን ችግሮች በግልጽ ጠንቅቀው ያውቃሉ። የመረጋጋት ችግር እንዳለ፣ የምጣኔ ሀብቱ ሁኔታ፣ በተለይ የስራ አጥነትን ጉዳይ ያውቃሉ። በአገሪቱ የተንሰራፋውን ሙስናም እንዲሁ በአግባቡ ያውቃሉ።
ዩናይትድ ስቴትስና ናይጄሪያ በዚህ ረገድ ተባብረው እንደሚሰሩ ነው የናይጄሪያው መሪ ከዩናይትድ ስቴትስ አቻቸው ጋር የተወያዩትና የጋራ እቅዶች እንዲሁም ተግባራዊ እንቅስቃሴዎች ላይ የመከሩት። የናይጄሪያው ፕሬዚዳንት በዛሬው ዕለት ከዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባላት ጋር ከመወያየታቸው አስቀድሞ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተነጋግረዋል። በዩናይትድ ስቴትስ ከሚኖሩ ናይጄሪያውያን ጋርም ውይይት እንደሚያደርጉ የቡሃሪ የጉዞ መርሃ ግብር ያመለክታል። ናይጄሪያና ዩናይትድ ስቴትስ በምጣኔ ሀብት፣ በጸጥታና ሌሎች ልማታዊ ስራዎች ላይ የቆየና ታሪካዊ ትብብር ያላቸው ሀገሮች ናቸው።
አድማጮች፣ ከዚሁ ከናይጄሪያ ዜና ሳንወጣ የናይጄሪያው ፕሬዚዳንት ማህሙዱ ባሁሪ ዛሬ ማክሰኞ ከዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር እንደሚገናኙ ተገልጧል። ትናንት ከፕሬዚዳንት ባራክ ኦባማ ጋር እንደተገናኙ ቀደም ሲል የቀረበው ዘገባ ያስረዳል። የሽብርተኛው ቡድን ቦኮ ሀራም ጥቃት እንደሚያሳስባቸው የተናገሩት ኦባማ፣ ፕሬዚዳንት ቡሃሪ ግን ይህም ቡድን ለማሸነፍና አገሪቱን ኢኮኖሚያዋን አንቆ የያዘውን ሙስናን ለማጥፋት ግልጽና አስተማማኝ አጀንዳ እንዳላቸው የሚያምኑ መሆናቸውን ተናግረዋል። ይህ የአራት ቀን ጉብኝት ሚስተር ቡሃሪ ስልጣን ከያዙ ወዲህ የመጀመሪያ የዋሽንግተን ጉዞ መሆኑም ነው።
አድማጮች፣ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ማክሰኞ እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር እንደሚገናኙና ባለፈው ሳምንት ተጠናቆ ኔታንያሁ ግን በጽኑ በተቃወሙት የኢራን ኑክሌር ጦር መሳሪያ ስምምነት ላይ እንደሚወያዩ ተገለጸ። ሚስተር ኔታንያሁ ይህን ለረጅም ጊዜ የታሰበበትንና ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን የደረሱበትን ስምምነት ታሪካዊ ስህተት ብለውታል። የተባበሩት መንግስታት ድርጅት ይህን ስምምነት በሙሉ ድምፅ ሲያጸድቅ ድርጅቱ ውስጥ የተወከሉትን የእስራኤሉን አምባሳደር ሮን ፕሮሰርን ደግሞ ተጨማሪ ትችት ሰንዝሮባቸዋል። ሮን ስምምነቱን አሳዛኝ ማለታቸው ተሰምቷል። ይህ በእንዲህ እንዳለ የፈረንሳይ ውጭ ጉዳይ ሚኒስትር ሎራ ፋቢዩስ በሚቀጥለው ሳምንት ኢራንን እንደሚጎበኙ ዛሬ ይፋ ሲያደርጉ ጉብኝቱም ከፕሬዝዳንቱ ሐሰን ሩሃኒ ጋር መገናኘትን እንደሚጨምር አስታውቀዋል። ፋቢዮስ ባለፈው ሳምንት ነው የኢራኑ አቻቸው መሐመድ ጃቫድ ዛሪፍ እንደጋበዟቸው ያሳወቁት።
በመጨረሻም ኢራንና የዓለም ሀያላን እንዳካሄዱት ባለ በመጨረሻም የፒዮንግያንግን የኒኩሌር ባለቤትነት በሚያሳጣ ድርድር ላይ የመካፈል ፍላጎት የለኝም ስትል ሰሜን ኮሪያ አስታወቀች። ዛሬ ማክሰኞ ይፋ የሆነው አንድ የውጭ ጉዳይ ሚኒስቴሯ መግለጫ እንዳመለከተው የኢራንን የኒኩሌር ስምምነት ሰሜን ኮሪያ ውስጥ ካለው ሁኔታ ጋር ማመሳሰል አግባብነት የለውም ብሎ ምክንያቱን ሲያትት ደግሞ ፒዮንግያንግ ሁሌም ቢሆን በርካታ ወታደራዊ ልምምዶችን ጨምሮ የዩናይትድ ስቴትስ ወታደራዊ ጠላትነት ያነጣጠረባት ነች ብሏል። ባለፈው ሳምንት ነበር ኢራንና 6 የዓለም ሀያላን የኢራንን የኒኩሌር ጦር መሳሪያ ለመገደብና በመጥቁም ኢራን ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳ የሚያስችል ስምምነት የደረሱት። ይህን ተከትሎም ረዳት ውጭ ጉዳይ ሚኒስትር ዌንድ ሸርማን ሰሜን ኮሪያ ከዚህ ስምምነት ልምድ መቅሰም እንዳለባት ጥሪ ማስተላለፋቸው ተሰምቷል። በዚህም መነሻ ነው ሰሜን ኮሪያ በዛሬው ዕለት የኒኩሌር ጦር መሳሪያ ባለቤት የሆነች አገር የኒኩሌር ፕሮግራሟን በሚንድ ወይም በሚያፈራርስ ውይይት ላይ ለመካፈል ፍላጎቱም ሆነ ፈቃደኝነቱ የላትም ስትል መግለጫ ያወጣችው። አድማጮች፣ ዜናው አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች ያንዱን ለቅምሻ።
ለቀው ከፍተኛ ችግር ውስጥ እንዳሉና ተበታትነው በተለያየ ቦታ ላይ ጠልለው እንዳሉ ነው እየነገሩን ያሉት። ልጆቻቸውም ትምህርት እንዳቋረጡ እና በጣም መቸገራቸውን በማወቅ ነው የሚመለከተው የመንግስት አካል እርምጃው እንዲወስድና መፍትሄ እንዲሰጣቸው አቤታውን ለመንግስት አካል አቀርበናል።
መንግስታዊ ለሆነው የሰብአዊ መብቶች ጉባኤ ሊቀመንበር አቶ ብዙአየሁ ወንድሙ ናቸው። በአርማ ምንጭ ወረዳ በብዙ መቶዎች የተቆጠሩ አርሶ አደሮች በህጋዊ መንገድ የተሰጣቸውን መሬት ተነጠቁ ሲል ድርጅታቸው ባለፈው ሳምንት ይፋ ያደረገውን መግለጫ ተንተርሶ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ ከሰጡት ምላሽ የተወሰደ ነው። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ
ሰሞኑን ወደ አዲስ አበባ የሚመጡት የአሜሪካው ፕሬዝደንት ባራክ ኦባማ ተቃዋሚዎችን የማነጋገር ፕሮግራም እንደሌላቸው ግልጽ እየሆነ መጥቷል ሲሉ ጥያቄ ያቀረቡ ፓርቲዎች መሪዎች ተናግረዋል። ፕሬዝደንቱ ወደ ኢትዮጵያ ከመጡ አይቀር እኛንም ያነጋግሩን በሚል ያቀረቡት ጥያቄም ይፋ ምላሽ እንዳላገኘ እነዚሁ የተቃዋሚ ፓርቲ መሪዎች አስረድተዋል። እስክንድር ፍሬው ተከታዩን ልኳል።
ለጉብኝት ወደ አዲስ አበባ የሚመጡት የአሜሪካው ፕሬዝዳንት ባራክ ኦባማ እኛንም ያነጋግሩን ሲሉ ይፋ ጥያቄ ያቀረቡ ተቃዋሚ ፓርቲዎች ይገኛሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ከነዚህ ፓርቲዎች አንዱ ነው። ከኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓና ከኢትዮጵያ ራዕይ ፓርቲ ኢራፓ ጋር በመሆን ይፋ ደብዳቤ በአዲስ አበባ ለሚገኘው ኤምባሲ አስገብቷል። የመኢአድ ፕሬዝዳንት አቶ አበባው መሐሪ ለቪኦኤ እንዳብራሩት ግን ጥያቄያቸው ምላሽ አላገኘም።
አምባሳደሯን እድል አግኝተን አነጋግረን ነበረ።
መግለጫውን ከሰጣችሁ በኋላ ነው?
ከሰጠን በኋላ ለነሱም ከጻፍን በኋላ አግኝተን ነበር፣ አነጋግረናቸዋል። እሳቸው ምንድን ነው ያሉን? ይሄ የፕሬዝዳንት
ግን እንዴት ነው ያነጋገራችኋቸው? በምን አጋጣሚ ቀጠሮ ተይዞላችሁ ኤምባሲ ሄዳችሁ ነው? ማንና ማን ሆናችሁን ያናገራችሁ?
ሶስታችን
ሶስቱ ፓርቲዎች መሪዎች
የሶስት ፓርቲዎች መሪዎች የጁላይ ፎርም ሲያከብሩ ጠርተውን ጥሪ ነበረን። እዚያ ላይ እድል አግኝተን አነጋግረናቸው።
በአሜሪካ የነጻነት ቀን በዓል ላይ
አነጋግረናቸዋል። እሳቸው የሰጡን መልስ ምንድን ነው? የፕሬዚዳንት ኦባማ መምጣት ሴኪሪቲውም ሆነ ሌላው ፕሮግራሙ በሌላ እጅ የተያዘ እንጂ
የደህንነቱ ጥበቃውም ሌላውም በሌላ አካል የተያዘ እንጂ
በእሳቸው ቁጥጥር ስር ስላልሆነ እኔ አቀርባለሁ ግን ይህን አደርጋለሁ የሚል ቃል ልገባ አልችልም ከኔ ውጭ ስለሆነ የሚል ሰጥተውናል። ፕሬዚዳንት ኦባማም ይህንን ተግንዛቤ ውስጥ ወስደው የተቃዋሚ ሶስቱም ብቻ ሳይሆን ሁሉንም የተቃዋሚ ፓርቲዎች እድል ሰጥተው ያነጋግራሉ የሚል እምነት አለኝ።
ግን እስካሁን ያሉት ምልክቶች ያንን የሚያሳዩ ናቸው? አቶ አበባው ተቃዋሚዎችን ሊያናግሩ እንደሚችሉ ምልክቶች እያያችሁ ነው? እስካሁን ያታዘቡትን ያዩትን ይንገር።
የለም፣ ፕሬዚዳንት ኦባማ ለምን እንደሚመጡ አናውቅም። ግን እዚህ ላይ መንገር የምፈልገው እኔ እሳቸው መጥተው በጸጥታ ላይ ብቻ ተነጋግረው የሚሄዱ ከሆነ ትልቅ ስህተት ሊፈጽሙ ይችላሉ። እዚህ መጥተው የኢትዮጵያን ሰብአዊ መብት አያያዝ፣ የኢትዮጵያን ሁኔታ፣ ኢትዮጵያ ወደ መጥፎ አቅጣጫ እየሄደች ይመስለኛል። ስለዚህ እሳቸው መጥተው ወደ መጥፎ አቅጣጫ እንዳትሄድ የገዥውን ፓርቲ መክረው ዘክረው ሊሄዱ ይገባል የሚል እምነት አለኝ እና ነገር ግን እስካሁን ድረስ በምንም ታምር ይህንን የሚያሳይ ሁኔታ የለም። የተዳፈነ ነው። አሁን
ከፕሬዝዳንቱ ጋር የመገናኘት ጥያቄ ያቀረበው ሌላው ተቃዋሚ ፓርቲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደሚሉትም ጥያቄያቸው ምላሽ አላገኘም። ፕሬዝዳንቱ በአዲስ አበባ ቆይታቸው ተቃዋሚዎችን እንደማያነጋግሩ ግልጽ እየሆነ መጥቷል ባይናቸው ፕሮፌሰር በየነ።
ዝግ ነው። እኔ እንግዲህ ካለኝ ልምድ ከዚህ በፊት ከፕሬዝዳንት በመለስ ብዙ የአሜሪካን ባለስልጣኖች መጥተው እዚህ ያለውም ዲፕሎማቲክ ጽህፈት ቤታቸው ኤምባሲው በሚመቸው ሁኔታ እያገናኘን እኛም መረጃ እየሰጠን የማቅ ሰው ነኝ። ስለዚህ የዚህ አይነት እድል ብኖር እስካሁን ድረስ አንድ ጥቆማ ይደርሰን ነበር፣ በዚህ መልክ በዚህ አይነት ቦታ እንደዚህ የምል። ከዛሬ ድረስ ምንም ፍንጭ ባለማግኘታችን ሳምንት ያለፈው ደብዳቤ ግልባጩ ነው። ስለ ግንኙነት ከፕሬዚዳንቱ ጋር የመገናኘት ቀርቶ ስለ ደብዳቤያችን ይዘት እንኳን ከኛ ጋር መነጋገር ለመፈለጋቸው እስካሁን ምንም ፍንጭ አላገኘንም በኤምባሲው በኩል። ያ ማለት እንግዲህ ዲፕሎማሲው ከዚህ በፊት እንዴት እንደሚሰራ ከማወቅ የተነስቼ የሚተነብየው እድል የሚሰጡ ነው አይመስለኝም። ስርዓቱ ኦልሬዲ አጥሯቸዋል። እንግዲህ ፕሮግራም አውጥቷል። ይሄ መንግስት ማሳየት የሚፈልገውን ብቻ አይተው እንዲሄዱ ቅድመ ዝግጅት የተደረገና በእጅጉ አሳዛኝ ይሆናል ጉብኝታቸው የሚል ፍርሃት ውስጥ ነው ያለሁት። በቂ ጥቅም ያገኝበታል ወይ የኢትዮጵያ ህዝብና የኢትዮጵያም የፖለቲካና ኢኮኖሚያዊ ሁኔታ በእኚህ እውቅና ወሳኝ ሚና ሊጫወቱ በሚችሉ ፕሬዚዳንት ጉብኝት ምክንያት ሀገራችንና ህዝባችን ይጠቀማሉ የምንለው ስጋታችን፣ በተለይም በአሁኑ ጊዜ ኢህአዴግ ብቻዬን ነው ጠምድጄ ይዤ እንደፈለግኩ ነው የሚመራው ብሎ በቆረጠበት ጊዜ፣ የብዙሀን ፓርቲ ተሳትፎ ዜሮ ከዜሮ በታች በወረደበት ጊዜ እኚህ ፕሬዚዳንት ከእናንተ ጋር የምንቀጥለው እንደዚህ ከሆነ ነው አለዚያ ከመሪሃችን ጋር አይሄድም ብለው ቁርጥና ፍርጥም ያለ ምክር ሰጥተው ይሄዳሉ ወይ የምለው መተንበይ እያስቸገረ ነው። ወይስ አስተናጋጆቻቸውን አስደስተው አሞካሽተው የሚሄደው ከሆነ ይሄ ከፍተኛ የሆነ አደጋ ነው ለኢትዮጵያ ህዝብ ተስፋ።
እዚህ ላይ ግን ፕሮፌሰር፣ ለምሳሌ አሁን እናንተ ይሄንን ትላላችሁ ተቃዋሚዎች ማለት ነው፣ ነገር ግን ሌሎች ወገኖች ደግሞ ፕሬዝዳንቱ መምጣታቸው ጥሩ ነው ደስ ይለናል፣ ግን ይሄ ሉዓላዊ ሀገር ነው የራሱ መንግስት ያለው የራሱ ህገ መንግስት ያለው እና ምንም አይነት የውጭ ጫና አያስፈልግም እንደዚህ አይነት አስተያየቶች ተቀባይነት የላቸውም ይላሉ ነው ለምሳሌ እነሱ። እንደነው እናንተ አስተያየት ከዚህ አንጻር?
በኢትዮጵያ ውስጥ ነጻነት ማለት የህዝቦች ነጻነት እና ሁሉም አስፈላጊ የሆኑ ሰብአዊ ሁኔታዎች ይህን መሆን ዓለምን ሁሉ መመለከት ነው። ግሎባላይዜሽን ይባላል። ይህንን የሚሉ ሰዎች ደግሞ ዓለም በኢኮኖሚውም በሌላውም የተሳሰረች ነው እያሉም ደግሞ ያወራሉ አይደለም። ስለዚህ የዴሞክራሲ የሰብአዊ መብት መልካም አስተዳደር ጥያቄ ኢትዮጵያ ውስጥ የኢትዮጵያ ብቻ አይደለም፣ የዓለም ጠቅላላ ሁሉ ሰላም ፈላጊ ዴሞክራሲ የሆኑ አገሮችም ጉዳይ ነው። ከዚያም ደግሞ አሜሪካን በታሪክ አጋጣሚ ዓለም ውስጥ ጎልታ የምትታይና የዚህን አይነት ሁኔታዎች ለማመቻቸት ጥረት የምታደረግ የምትጠቀመውም ከዚህ አይነት ኢትዮጵያን ከሚያህል ከ90 ሚሊዮን በላይ ያለው ህዝብና ስትራቴጂካሊ የተቀመጠ ይኸው በዚህ በሴኪሪቲውም ጉዳይ በሌላ ሌላውም ልትተባበር አቅም ያላት አገር መሆኗ በኢትዮጵያ ውስጥ የህዝብን ይሁንታ ያገኘ መንግስት መኖሩ ጉዳይ ላይ ጥቅም አላት። ስለዚህ ሉዓላዊ ነን ምናምን ተብሎ ዲክቴተር ወይም ማንም አምባገነን ህዝቡን ዝም ብሎ እንደፈለገ የሚያርድ የሚፈጭ የሚያስር ማለት እኮ አንድ ግሎባል እንትን ነው ከተባለ አንድ የሰውነት ክፍል እየበሰበሰ ስግደለም የጣት ስለሆነ ተብሎ አይኖርም እኮ።
የፊታችን እሁድ አዲስ አበባ እንደሚገቡ የሚጠበቁት የአሜሪካው ፕሬዚዳንት ባራክ ኦባማ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር የሁለትዮሽ ውይይት ያደርጋሉ። ከተቃዋሚ ፓርቲ መሪዎች ጋር ስለ መገናኘታቸው ግን እስካሁን ይፋ የተደረገ ፕሮግራም የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ መጽሔቱ የትንታኔ ክፍለ ጊዜ እንለፍ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ዘላለም ወርቅአገኘሁ መዝገብ በሽብር ድርጊት ክስ ከተመሠረተባቸው መካከል አብዛኛዎቹ በአቃቤ ሕግ ማስረጃ ያቀረቡትን መቃወሚያ ውድቅ አደረገ። ፍርድ ቤቱ ብይን ለመስጠትም ቀጠሮ ቆርጧል። መለስካቸው አመሃ ተከታዩን ልኮልናል።
አንደኛ ተከሳሽ ዘላለም ወርቅአገኘሁን ጨምሮ 7 ተከሳሾች አቃቤ ሕግ ያቀረበባቸውን የተለያዩ የሰነድ ማስረጃዎች ተቃውመው ፍርድ ቤቱ እነዚህን ማስረጃዎች ከመዝገቡ እንዲያስወጣላቸው በጠበቃቸው አማካኝነት አቤት ብለው ነበረ። ጠበቃው አቶ ተማማን ባቡልጉ ቀደም ሲል በዘላለም ወርቅ አገኘው የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል የሸዋስ አሰፋ እንዲሁም ዮናታን ወልዴንና ባህሩ ደጉን በመወከል በክስ መዝገቡ መያያዝ የሌለባቸውና ተቀባይነት የሌላቸው ናቸው ያሏቸውን ማስረጃዎች እንዲወጡ ነበር አቤቱታቸው። በዚሁ መሰረት ተከሳሾች ለፖሊስ የሰጡት ቃል፣ ከብሔራዊ ደህንነት የተገኙ መረጃዎችና አቃቤ ሕግ ምስክሮች ያልቆጠረባቸው ከተከሳሾቹ መኖሪያ ቤቶች የተገኙ የተባሉ የሰነድ ማስረጃዎችን የተመለከተ ነው። ፍርድ ቤቱ የቀረበውን አቤቱታ ከተነተነ በኋላ ጉዳዩን እንደመረመረው የተከሳሾቹን ጥያቄ የሚደግፍ የሕግ ድንጋጌ እንደሌለና በአቃቤ ሕግ የቀረቡት ማስረጃዎች ሁሉ በወንጀል ሕጉም ሆነ በጸረ ሽብር አዋጁ ልዩ ልዩ ድንጋጌዎች የተደገፉ ናቸው ሲል የተከሳሾቹን ጥያቄ ውድቅ አድርጓል። በመቀጠልም ተከሳሾቹ በአቃቤ ሕግ በቀረበባቸው ክስ ይከላከሉ ወይንም መከላከል ሳያስፈልጋቸው በነጻ ይሰናበቱ እንደሆነ ብይን ለመስጠት ፍርድ ቤቱ ለነሐሴ 14 ቀን 2007 ዓ.ም ቀጠሮ ቆርጧል። ከተከሳሾቹ መካከል ሀብታሙ አያሌው ብይኑ ከመሰጠቱ በፊት በቀረቡት ማስረጃዎች ላይ አስተያየት በጽሑፍ እንድንሰጥ ፍርድ ቤቱ እድል ይስጠን ሲሉ አመልክተዋል። አቃቤ ሕግ በበኩሉ ተከሳሽ በቀረቡ ማስረጃዎች ላይ አስተያየት የሚሰጥበት የሕግ አግባብ የለም ሲል ጥያቄው ውድቅ እንዲደረግ ለፍርድ ቤቱ አቤት ብሏል። ፍርድ ቤቱ የሁለቱን ወገን ክርክር ከሰማ በኋላ የአቃቤ ሕግን ጥያቄ ውድቅ አድርጎ ተከሳሾች አስተያየቶቻቸውን በጽሑፍ ለማቅረብ የሚከለክል ሕግ የለም ሲል ወሰነ። ይሁንና አለ ፍርድ ቤቱ፣ የተከሳሾቹን አስተያየት የሚጠብቅ ከሆነ ብይኑን በተባለው ጊዜ ሊያደርስ ስለማይችል ወደሚቀጥለው ዓመት እንደሚሸጋገር ጠቆመ። ከዚህ በኋላ ተከሳሾቹ በአማራጮቹ ላይ ለመወሰን የተቸገሩ መሰሉ። ነሐሴ 14 ቀን ብይናቸውን መስማት ወይም በአቃቤ ሕግ ማስረጃዎች ላይ አስተያየቶቻቸውን ሰጥተው የሚቀጥሉትን ወራት መጠበቅ። በዝምታቸው የፊተኛውን መረጡ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ሁለተኛው የመጽሔት ትንታኔ ርዕስም እዚያው አዲስ አበባ ከመለስካቸው ጋር ያቆየናል። የፌዴራሉ መንግሥት የአዲስ አበባን ማስተር ፕላን ይፋ ሲያደርግ በሀገሪቱ ውስጥ ባሉ ዩኒቨርሲቲዎች የሚማሩ የኦሮሞ ተማሪዎች ማስተር ፕላኑን ተቃውመው አደባባይ መውጣታቸው ይታወሳል። ይህንንም ተቃውሞ ተከትሎ በርካታ የኦሮሞ ተማሪዎች ለእስር መዳረጋቸውንና ጉዳያቸው በፍርድ ቤት እየታየ መሆኑን፣ አስላን ሐሰን የተባለ ተማሪም በእስር ላይ ያለ ሕይወቱ በድብደባ አለፈ መባሉን ጠቅሰን መዘገባችን አይዘነጋም። ቀደም ሲል ደግሞ አዲስ ስታንዳርድ የተባለ መጽሔት ፎቶግራፋቸውን አስደግፎ ያወጣውን ዘገባ መሠረት በማድረግ ከእነዚህ እስረኞች መካከል ስድስቱ መለቀቃቸውን ዘግበናል። ነገር ግን ይህ ዘገባ በከፊል የተሳሳተ መሆኑን፣ ከእስረኞቹ ጋር ቀደም ሲል ታስሮ የነበረና ባደረገው ክርክር ከእስር የተለቀቀው ተማሪ ተውፊቅ ረሺድ ለዘጋቢያችን ለመለስካቸው አመሃ ማብራሪያ ሰጥቷል።
መቼና እንዴት ነው እስቲ የታሰራችሁ?
እኛ የታሰርነው ያኔ ማስተር ፕላን በተካሄደበት ጊዜ ነው። አምና 2006 ሚያዝያ ውስጥ ማለት ነው። እሱም ማስተር ፕላን ህዝቡን የመፈናቀልና የኦሮሞ ህዝቡን የራሱን መሬት በማሳጣትና የስደተኝና ለረሀብ የሚያጋልጥ ነው ብለን እኛ የተቃወምነው። የታሰርነው ስለ ማስተር ፕላኑ ጉዳይ ነበረ። ልማቱን ፊት ተገትራችሁ ቆማችኋል በማለት ነበር ምርመራው ሲካሄድ ለለቀን ነው ማቀለል የተደረገብን። ግን በኋላ ላይ ቀየሩትና የኦሮሞ ነጻ አውጪ ግንባር ወይም አባል ናችሁ በማለት ቀየሩት ምርመራውን።
ለመሆኑ መቼ ነበረ የተፈታው? የአፈታትን ሂደት ትነግረኛለህ?
የተፈታሁት ሰኔ 15 ነበረ። ፍርድ ቤቱ አይቶ ቀረበበትን መረጃ አስተባብሏል በማለት እኔን አሰናብቶኛል።
የቀረበብህን ማስረጃ ሁሉ የአቃቤ ሕግን ክስ በሙሉ ባቀረብከው ማስረጃ አስተባብለህ መከላከል ሳያስፈልግ ነጻነት ተብለን ያወጣው
አይደለም? መጀመሪያ አቃቤ ሕግ እኛን በከሰሰል ጉዳይ ላይ አንድ የሰውና ሌላ 27 ቃል ነበረ ለማስረጃነት ያቀረበው። እሱን ካየ በኋላ ነው ፍርድ ቤቱ መከላከል ትችላላችሁ ተከላከሉ ተብለን፣ እኔም 6 የሰው መከላከያና 2 የሰነድ አቀረብ። አንደኛ ተከሳሹ አብዲ ከማል የ4 የሰውና የሰነድም አቅርቦ እኔ ደግሞ በትክክል አስተባብሏል በማለት አብዲን ወይም አባ አንደኛ ተከሳሹን ከማለት ደፋተኛ ነው በማለት ከኔ ስር አስቀሩትን እናሰናበቱኝ።
በአሁኑ ጊዜ ፍርድ ቤት ጉዳያቸው እየታያሉ ሌሎች የታሰሩ ልጆችም ታውቃቸዋለህ? ተፈተዋል ተብሎ ባለፈው ጊዜ በእኛም ዘገባ ተዘግቦ ነበረ። ትነግረኛለህ እነማን ማን እንደሆኑ?
መጀመሪያ ሲያዙኑን እዛ ማዕከላዊ ነበር፣ ወደ 23 ሆናለን ብዛታችን። ከነዛ ተጣርቶ በሁለት መዝገብ ነው ተከሰን ይር ነው የአብዲ ከማል መዝገብና የነ ኒሞና ወይም አበበ ኡርጌሳ የሚባሉ መዝገብ በሁለት መዝገብ ነው የተከሰስ ነው። መጀመሪያው መዝገቡን አንደኛ ተከሳሽ አብዲ ከማልና እኔ ባለፈው በእናንተ መዘገባ ላይና ሌላ ዘገባ ላይ ተፈቱ ብሎ የተወራው የነ ኒሞና ኡርጌሳ ስር ያሉት ናቸው ተፈቱ ያሉት። ግን አልተፈቱም እነሱ ነበሩ።
አዱኛ ኬሱ፣ አበበ ኡርጌሳ፣ ለንጌሳ ለማየው፣ መገረሳ ወርቁ፣ ቢልሱማ ደመና ናቸው እነዚህ።
አዎ፣ ከነሱ አንደኛ ተከሳሹ ኒሞና ወይም አበበ ኡርጌሳ ነው። ሁለተኛ መገረሳ ወርቁ ነው። ሶስተኛ አዱኛ ኬሱ ነው። አራተኛ ቢልሱማ ደመና ነው። አምስተኛ ተሻለ በቀለ ገርባ ይባላል። ስድስተኛው ደግሞ ለንጌሳ ለማየው ነው።
አሁን ታዲያ ፍርድ ቤት ጉዳያቸው ተይዞ ያሉ በምን ምክንያት ነው እስካሁን አላለቀም ማለት ነው ጉዳዩ ወይስ ምንድን ነው?
የእነሱ ጉዳይ መጀመሪያም ትንሽ ከኛ ክስ ከሁለተኛ መዝገብ ሲከሰሱ እነሱ ወደ ሁለት ወር ገደማ ነበረ ወደ ከኛ ኋላ የተከሰሱት። ግን ተከሰው ልክ እንደቀረበ መቃወሚያ ምናምን ነበራቸው። መቃወሚያው ጨርሶ ግን ወደ ጥቅምት ነው ዳር አካባቢ ብይን ሰጥቶ ምስክር ይሰማ ተብሎ ነበረ። ምስክር እነሱ ላይ ሲሰማ መጀመሪያ የነበራቸው ቀጠሯቸው ሳይደርስ በመሀል አቋርጠው ጨርሱንና እዛ ከእነሱ ውስጥ ድሬዳዋ አረማ ዩኒቨርሲቲ የሚማር ኒሞና ጫሊ የሚባል ነበረ ማዕከላዊ ከኛ ጋር እሱም ታስሮ ነበረው። እሱ ምስክር አሰሙባቸው። ሌሎቹን ደግሞ አመጣለሁ ብሎ ነበረ እሱ ዐቃቤ ሕጉ እሱ ላይ ለማሰማት ምስክር። ሁለተኛ ጊዜም ምስክሮቹ አልቀረቡባቸውም። ባለፈው ደግሞ በ15 ነው የተፈታው፣ ሰኔ 15 ማለት ነው። ሌሎቹን ከአረማያ ካሽፋ መሀመድ የምትባልና አንድ አብዲ አባት እሱ የማላውቀው መጥቶ ነበረ እነሱ ላይ ለምስክርነት። እሱ እነሱ ሁለቱ የመጡ በዋናኝነት ለመገረሳ ወርቁ ላይ ነበረ። መገረሳው ላይ አንድ የካሽፋ መሀመድን ካሰማ በኋላ ዐቃቤ ሕጉ ሌላው ይበቃኛል በማለት አልፏል። ሌላው የእነሱ ላይ ቀረበው ቢልሱማ ጎንፋና ሌላ ኢየሩሳሌም የአባት ስም የማላውቀው እሱም የጅማ ነው የአረማ ዩኒቨርሲቲ ሎው አምና ተመራቂ ነበረ። እነሱ አልቀረቡ። አሁን በእነሱ ጉዳይ ነው ታስሮ ይቀርቡ ብሎ ብይ ሰጥቶ ነበረ ፍርድ ቤቱ በሰኔ 15 በዚህኛ ወር ለ13 የተቀጠረው ማለት ነው። ትላንትና ማሙ ቀርበው እነሱ ምስክሮቹ ስላልቀረቡ ታስሮ ይቀርቡ በማለት ለዛሬ ነበር የተቀጠሩት። ግን ዛሬ መቅረብ ስላልቻሉት ለ30 ተላልፏል በዚህኛ ወር ማለት ነው።
በጣም አመሰግናለሁ። እንኳን ቀና እንግዲህ አንተ።
አሚን አሚን አሚን።
ለምሽቱ የያዝናቸው የመጨረሻው ዘገባ የሚቀጥለው ነው። ከኢራን ጋር የተደረገውን ዓለም አቀፍ የኒኩሌር ስምምነት ተግባር ላይ ማዋል የዓለም ደህንነት በበለጠ እንዲጠበቅና የኢራናውያንን የኑሮ ደረጃ እንዲሻሻል ያደርጋል። በዩናይትድስና በኢራን መካከል ሌሎች እድሎች እንዲከፈቱም የማድረግ መሠረት አለው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ለአሜሪካ ድምፅ ራዲዮ ተናግረዋል። ዘገባው የሪቻርድ ግሪን ነው። አዳነች ፍሳየት አቀርበዋለች።
ጆን ኬሪ ከአሜሪካ ድምፅ ሬዲዮ የፋርስ ባሕረ ሰላጤ አገልግሎት ጋር ባደረጉት ቃለ መጠይቅ የዩናይትድ ስቴትስ ምክር ቤት አባላት በኢራንና በአሜሪካ በተመራው የስድስት ሀገሮች ቡድን መካከል የተደረገውን ስምምነት ባያጸድቁ በመካከለኛው ምስራቅ ግጭትና ጦርነት እንዲባባስ የሚያደርግ መሆኑን እንደሚረዱ እተማመናለሁ ብለዋል።
ይህን ስምምነት ባናደርግ ኑሮ የኢራኑ አያቶላ እነዚህ ሰዎች ያስገኙት ነገር ስለሌለ ከእነሱ ጋር የምደራደርበት ምክንያት የለም ባሉ ነበር። የሥራ ባልደረቦቻችን በኢራን ላይ ማዕቀቦች የተጣሉት ወደ ድርድርና ስምምነት እንድታመራ ለማድረግ ነው እያሉ ማዕቀቡ እንዲቀጥል የሚደግፉበት ምክንያት ምንድን ነው? አሁን የተገኘውን ስምምነት ባይቀበሉ በመካከለኛው ምስራቅ ላይ ትልቅ አደጋ ይደቅናል።
የዩናይትድ ስቴትስ አስተዳደር ስምምነት ላይ ከመድረሱ በፊት የሰብአዊ መብት ጉዳይንና በኢራን የታሰሩት አሜሪካውያን እንዲፈቱ መጠየቅን የተካተቱባቸው አጀንዳዎችን ጨምሮ መግፋት ነበረበት የሚሉ ነቀፌታዎች ሲቀርቡ ቆይተዋል። ጆን ኬሪ ታዲያ ሌሎች ነጥቦችንም ጨምረን ቢሆን ኖሮ የትም አንደርስም ነበር ብለዋል።
This deal, as we said before, if we had chosen any number of issues...
ከዚህ በፊትም እንደገለጽ ነው በኢራንና በዓለሙ ማህበረሰብ ወይም በዩናይትድ ስቴትስና በኢራን መካከል በሚደረገው ድርድር ሌሎች ነጥቦችንም አክለን ቢሆን ኖሮ ለአስር ዓመታት ያህል ብንደራደርም እንኳ የትም አንደርስም ነበር። ነጥቡ የኒውክለር ጉዳይ በመሆኑ ከተደረሰው መሻሻል አንጻርም ሲታይ ሌሎች ጉዳዮችን ለማንሳት የሚያስችልን ጊዜ አልነበረንም።
ከኢራን ጋር የተደረገው ስምምነት ሙሉ በሙሉ በተግባር ላይ ከዋለ ብዙ ጥሩ ነገሮች ሊከሰቱ ይችላሉ ብለዋል የአሜሪካው የውጭ ጉዳይ ሚኒስትር።
It includes potential of travel, but what it includes immediately is
የጉዞ ጉዳይንም የማቀፍ መሰረት አለው። ሆኖም ወዲያውኑ በገንዘብ በባንክ ጉዳይና በእቃዎች እንቅስቃሴ ላይ የተጣሉትን ማዕቀቦች ማንሳትን ያካትታል። ኢራን ፒስታሾ የተባለው የኦቾሎኒ ዘርና ሌሎች የምግብ አይነቶችን እንዲሁም ምንጣፎችን የመሳሰሉት ሸቀጣሸቀጦችን እንድትሸጥ ይፈቀድላታል። ሆኖም እስካሁን ባለው ጊዜ ማዕቀቡ ሁሉ ይነሳል ማለት አይደለም። ዋና ዋናዎቹ ማዕቀቦች እንደቀጠሉ ናቸው።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከኢራን ጋር የተደረገውን የኒውክሌር ስምምነት ትላንት በሙሉ ድምፅ አጽድቋል። የዩናይትድ ስቴትስ ምክር ቤት የስምምነቱን እቅድ በ60 ቀናት ውስጥ እንዲመለከተው በታቀደው መሰረት የኦባማ አስተዳደር ባለፈው እሁድ ለምክር ቤቱ አቅርቦታል። የኢራን ምክር ቤትም ውሉን ማጽደቅ ይኖርበታል።
የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አሁን በኢትዮጵያና አካባቢዋ የሰዓት አቆጣጠር ከምሽቱ 2 ሰዓት ከ30
3 ሰዓት
በሩቅ ነው አይታየኝም 3 ሰዓት ከምሽቱ 3 ሰዓት ከ33 ደቂቃ ነው። አሁን ቀጣዩ ፕሮግራም ወይም ዝግጅት ንግድና ማህበረሰብ ነው።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በአፍሪካ በኢትዮጵያና ኬንያ የሚያደርጉት ጉብኝት አንዱ አካል የንግድና መዋለ ንዋይ ግንኙነት ነው። ዩናይትድ ስቴትስ ከኢትዮጵያ ጋር በኃይል ልማት፣ ግብርና፣ ንግድ፣ ጤናና ሌሎች ዘርፎችም ለመተባበር የሚያስችሏት ፖሊሲዎችን ቀይሳ ተግባራዊ እንቅስቃሴ ከጀመረች ቆይታለች። ፕሬዚደንት ባራክ ኦባማ በኢትዮጵያ ጉብኝታቸው ከጸጥታና ደህንነት እንዲሁም ከዲሞክራሲ ተቋማት ግንባታ ባሻገር የምጣኔ ሀብት ግንኙነት ላይ ያተኩራሉ። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዘር ከ30 ዓመታት በላይ በዓለም ባንክና ሌሎች የዓለም አቀፍ ልማት ድርጅቶች የሰሩ ባለሙያ በእንግድነት ይዟል። ዶክተር አክሎግ ቢራራ በቅድሚያ የፕሬዝደንት ኦባማን የኢትዮጵያ ጉዞ ወሳኝ አምሎች በማብራራት ይጀምራሉ።
የኢትዮጵያና የአሜሪካ ግንኙነት የኢትዮጵያ ሕዝብ እንደሚያውቀው የተመሰረተው አስተዋይ በነበሩት በአጼ ምኒልክና በፕሬዝደንት ሮዝቬልት መካከል በተደረገው በ1903 ስምምነት መሰረት ነው። እንግዲህ የፕሬዝደንት ኦባማን ጉብኝት የተለየ የሚያደርገው በስልጣን ላይ ያለ የአሜሪካ መሪ ኢትዮጵያን ሲጎበኝ የመጀመሪያ መሆናቸው ነው። ይሄ ታሪካዊ ያደርገዋል እና ታሪካዊ መሆኑን መዘንጋት የለብንም። መሄዳቸው እኔ እንደሚመስለኝ ጥቅሞችም ጉዳቶችም አሉት። አንዱ በጥቅሙ አንጻር በምናይበት ጊዜ የሚጎበኙት ኢትዮጵያን ነው። ኢትዮጵያን ሉዓላዊ ሀገር፣ አንድ ወጥ ሀገር መሆኗን የሚያሳይ የአፍሪካ መዲና መሆኗን የሚያሳይ መሆኑ በጣም ጥሩ ነው። በሌላ በኩል ደግሞ ብዙ ኢትዮጵያውያን እንትን የሚሉት አገር ቤትም ያሉ የሚቆጩበት ምንድን ነው፣ ጉዳት ይኖረዋል። ምክንያቱም ሁለገብ የሆኑ ችግሮች ስላሉ እነዚህን ችግሮች እንዴት አድርገው ይመለከቷቸዋል የሚለው ጥያቄ በአእምሮ ውስጥ ይብላላል። ይህንን እንዲያው እንደ መግቢያ ሆኖ ለመንደርደሪያችን እንዲሆን ነው እና ወደ ንግዱና ወደ ኢንቨስትመንቱ ሄዳለሁኝ ከዚያ በኋላ።
መልካም። እንግዲህ በንግድና በኢንቨስትመንቱ እንነጋገር ከተባለ በየአመቱ ከ700 እስከ 800 ሚሊዮን ዶላር የሚሆን የምግብ እርዳታ በጤና በትምህርትና በሌሎች ዘርፎች ኢትዮጵያ ውስጥ እንዲውል የዩናይትድ ስቴትስ መንግስት ድጋፍ ይሰጣል። እንደው በአጠቃላይ ደግሞ በአፍሪካ ያለውን ብንመለከት የዩናይትድ ስቴትስና የአፍሪካ ድርጅቶች ተባብረው በመስራታቸው የውጭ መዋለ ንዋይ ፍሰቱ ባለፈው ዓመት ወደ 80 ቢሊዮን ዶላርስ ደርሷል። ይህንን ደግሞ ከቻይና ጋር ስናነጻጽር በእርግጥ ዩናይትድ ስቴትስ አንደኛ የአፍሪካ የምጣኔ ሀብት አፍሳሽ ብትሆንም የመዋለ ንዋይ አፍሳሽ ብትሆንም ቻይና በንግዱ ዘርፍ ከ200 ቢሊዮን ዶላርስ በላይ ነው አፍሪካ ጋር ያላት የንግድ ግንኙነት። እስቲ ይህንን እንመልከትና ፕሬዚደንቱ በዚህ ጉብኝታቸው ምን ሊያሳኩ ያስባሉ ይህንን ለማስተካከል ወይም ለማሻሻል?
መጀመሪያ ገንቢ ከሆነው የአሜሪካ አስተዋጽኦ ላይ ልጀምር። ምንም እንኳ በአገዛዝ ውስጥ አንገባም ብለው ቢናገሩም፣ በሰብአዊ መብቶች አንገባም ብለው ቢናገሩም፣ ነገር ግን ለሰብአዊ አገልግሎት ለሁማኒታሪያን እርዳታ ድጎማ የሚደረገው ድጋፍ ጠቃሚነት እንዳለው እኛ ኢትዮጵያውያን እናውቃለን። በታላቁ ረሃብ ጊዜ ያደረጉት አስተዋጽኦ ከፍተኛ ነበር። በየአመቱ የሚሰጡት ከ700-800 ሚሊዮን ድረስ የሚደርሰው ገንዘብ በአብዛኛው ለትምህርት፣ ለምግብ፣ ለጤና አገልግሎት የሚውል ነው እና በዚህ አንጻር በሚታይበት ጊዜ በሰው ኃይል ስልጣኔ አሜሪካ ለኢትዮጵያ ያደረገችው አስተዋጽኦ እጅግ በጣም ከፍተኛ ነው። በዚህ በኩል የሚመሰገን አስተዋጽኦ አድርጓል ለማለት ይቻላል። አሜሪካ እንግዲህ በንግድ በኩል ከኢትዮጵያዊ አንጻር በማይበት ጊዜ ቻይናዎችም ይሁኑ አሜሪካኖች በአፍሪካ ውስጥ ያላቸው ሚና እና መወዳደር ሳይሆን አከራካሪ የሚሆነው የአፍሪካ አህጉር እንደ አህጉርነቷ፣ አፍሪካውያን እንደ አፍሪካዊነታቸው፣ ኢትዮጵያውያን እንደ ኢትዮጵያዊነታቸው ምን ጥቅም ያገኛሉ ከሚለው ላይ ነው ለማተኮር የምፈልገው። እርግጥ ነው ቅድም እንዳሉት በንግድ በኩል በሚታይበት ጊዜ የአሜሪካና የቻይና መወዳደር እንደው በንግድ በኩል በ2011 ዓመተ ምህረት እንደ አውሮፓ 125 ቢሊዮን ነበር ከአፍሪካ ጋር የነበረው የንግድ ሂሳብ። የቻይና በዚያው ዓመት 166 ቢሊዮን ነበር። ከዚያ ቀጥሎ በ2012 99 ቢሊዮን ነው የአሜሪካ ከአፍሪካ ጋር ያለው። የቻይና ወደ 200 ቢሊዮን ደርሶ ነበር። በ2013 ወደ ታች እያቆለቆለ ሂዶ የአሜሪካ 85 ቢሊዮን፣ የቻይና ግን ጠምሮ ወደ 210 ቢሊዮን ደርሷል። አሁን የቻይና ፕሬዚደንት ባቀረቡት ስሌት መሰረት ከአፍሪካ ጋር የሚኖረው የንግድ ልውውጥ በ2020 ወደ 400 ቢሊዮን ይደርሳል የሚል ነው እና በንግድ በኩል ያለው የማያሻማ የቻይና ቀዳሚነት አለ። ደግሞ በኢንቨስትመንት በኩል ሲታይ ብዙዎቻችን የማናውቀው ቻይና አሜሪካን በልጣ ይሄዳለች የሚለው አከራካሪ ነው። እንዲያውም አሜሪካኖች በነዳጅ ዘይት በኩል፣ በጋዝ በኩል፣ ማዕድን በኩል የሚያደርጉት ኢንቨስትመንት በጣም ግዙፍ ነው። ከፍተኛ የሆነ አስተዋጽኦ እያደረጉ ነው በአፍሪካ ውስጥ። በኢትዮጵያ ውስጥ በሚታይበት ጊዜ በጣም ከፍተኛ የሆኑ እውቅና ያላቸው ድርጅቶች ይሳተፋሉ። ለምሳሌ ቦይንግ በአውሮፕላን በኩል፣ ኮካኮላ፣ ፔፕሲኮላ፣ ካተርፒላር፣ ጆን ዲር፣ ፕሮክተር አንድ ጋምበል፣ ጆንሰን አንድ ጆንሰን የመሳሰሉት ብዙ ድርጅቶች በኢትዮጵያ ውስጥ ይሳተፋሉ። ጀነራል ኤሌክትሪክ እንደዚህ የመሳሰሉት። ስለዚህ በኢንቨስትመንት በኩል ፕሬዚደንቱ፣ በንግድ በኩል ፕሬዚደንቱ ለአፍሪካውያን ለኢትዮጵያውያን የሚያስተላልፉት መልእክት ምንድን ነው የሚለውን እንደው ሳንሰላስለው እኔ እንደመስለኝ እንዲሁ ዝም ብሎ አፍሪካንን በቻይናና በአሜሪካ መካከል የምትሽከረከር አህጉር አድርጎ ማየቱ በጣም ጉዳት አለው። ይህን የምልበት ምክንያት እንዲያው የኢኮኖሚክ ታሪኩንም ብናየው አፍሪካውያን አሁንም ቢሆን የቻይናን አስተዋጽኦ፣ የአሜሪካን አስተዋጽኦ በጣም ከፍተኛ የሆነ የኢኮኖሚና የፖለቲካ ጭነት ወይም ጫና የሚያደርጉ ሀገሮችንን አስተዋጽኦ በጣም ይጠራጠራሉ።
እስቲ በዘርፍ እንመልከት።
እሺ፣
ቀዳሚው እንግዲህ በአፍሪካና በዩናይትድ ስቴትስ መካከል ንግድና የስራ ቁርኝትን ለመፍጠር እንግዲህ ባለፉት 15 ዓመታት ሲሰራ የቆየው ነጻ የሆነ የቀረጥና የታሪፍ ስምምነት አጎዋ አለ። አጎዋ እንግዲህ በስፋት ብዙ ለውጦችን ለማምጣት የቻለ የንግድ ስምምነት ቢሆንም ብዙ የሚቀሩት ደግሞ መሻሻል የሚገባቸው ጉዳዮች ያሉበት ሕግ ነውና የአፍሪካ እሴት የተጨመረባቸው የግብርና ምርቶች ወደ ዩናይትድ ስቴትስ ገበያ የሚገቡበትን መንገድ እንመልከት። ምን ይመስላል አጎዋ? እስካሁን ባለፈው 15 ዓመታት ምን ጥቅም አስገኘ ለአፍሪካውያን ለአሜሪካውያንስ?
ዘገባው የሚያሳየው ምንድን ነው? 2008 ዓመተ ምህረት የኢኮኖሚው ቀውስ በመጣበት ጊዜ ጀምሮ ከዚያ ወዲህ ያለው በንግድ በኩል ያለው ተስፋ የዚህን ያክል በሚያመርቂ በሆነ ሁኔታ ከፍ ይላል አልሄደም ነው የሚለው። ነገር ግን ድሮ ወደ አሜሪካ ሊገቡ የማይችሉ ጥራጥሬዎች፣ ጨርቃ ጨርቆች፣ ሌሎችም ቡና፣ ይሄ ፕራይመሪ ኮሞዲቲስ የሚባሉት ጥራጥሬ እቃዎች ቀስ በቀስ በከፍተኛ ደረጃ ወደ አሜሪካ መግባት ጀምረዋል የሚል እንትን አለ። በዚህ በኩል በየገቢያው ስንሄድ የምናያቸው የአፍሪካ ቁሳቁሶች አሉ። ስለዚህ አልሰራምም ለማለት አይቻለም።
አድማጮቻችን፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። መልካም ምሽት እንመኛለን። አብረን ቆይ
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የተባበሩት መንግስታት ድርጅት በዓለም ዙሪያ ድህነትን በግማሽ ለመቀነስ ያወጣው የ15 ዓመታት መርሃ ግብር የሚሊኒየሙ የልማት ግቦች እንደ አውሮፓውያን አቆጣጠር ይህ 2015 ዓመተ ምህረት ሲጠናቀቅ ያበቃል። ስለዚህም ድርጅቱ እነዚህን ግቦች የሚተካና እስካሁን ያስመዘገቧቸውን ስኬቶች የሚያጠናክር የዘላቂ ልማት መርሃ ግብር በመንደፍ ላይ መሆኑን በመግለጽ ልማትና የሕግ የበላይነት በሚል ርዕስ የወጣው የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። የዘላቂ ልማት ግቦች መርሃ ግብሩን እንደ ሚሊኒየሙ የልማት ግብ ሁሉ በሰው ልጆች ላይ የተደቀነው ከባዱ ችግር ድህነት እንደሆነ የሚጠቁም ነው። ድህነትን በሁሉም መልኩ ማስወገድንም ቅድሚያ ትኩረቱ አድርጓል። የተቀሩት ግቦቹም የተሻለ ጤና፣ ትምህርት፣ የተመጣጠነ ምግብና የጾታዎች እኩልነትን በማዳረስ የሰው ልጆችን ደህንነት ማረጋገጥ ነው ብሏል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል ቋሚ መልእክተኛ ሚሼል ሲሶን ሲናገሩ እነዚህ ግቦች በጠቅላላ በመርሃ ግብሩ ግብ 16 ተብሎ የተቀመጠውን የሕግ የበላይነት ተግባራዊ በማድረግ በቀላሉ እውን ሊሆኑ የሚችሉ ናቸው ብለዋል። ምክንያቱም አሉ፣ አንድ ህብረተሰብ የሕግ የበላይነትን ካከበረና ዜጎች በተሻለ ድምጻቸውን ማሰማት ከቻሉ ህብረተሰብ በሕግ የበላይነት ተገዝቶ ለመኖር ይበልጡን ቁርጠኝነት ይኖረዋል። ነገር ግን ሕግ ተግባር ላይ የሚውለው እንደሚፈለገው ሁኔታ እየተመረጠ ከሆነ ወይም ደግሞ የተወሰነውን የህብረተሰብ ክፍል እንዲጎዳ ተደርጎ የሚቀረጽ ከሆነ ህብረተሰቡ በጠቅላላ ነው የሚጎዳው። ለምሳሌ ያህል በዓለም ዙሪያ ከአነስተኛ እርሻ ገበሬዎች የሚበዙት ሴቶች እንደሆኑ የታወቀ ነው። ሆኖም በብዙ ሀገሮች ያሉት ህጎች ሴቶች መሬት እንዳይወርሱ፣ ህጋዊ ውሎችን እንዳይፈርሙ፣ የገንዘብ አገልግሎት ተጠቃሚ እንዳይሆኑ አድልዎ የሚያደርጉ ናቸው። በዚህም ምክንያት ለግብርና ስራቸው የሚያስፈልጓቸውን መሳሪያዎችም ሆነ የምርት የእህል ዘር ተጠቃሚ የመሆን አቅም ያሳጣቸዋል ሲል ርዕሰ አንቀጹ አብራርቷል። እነዚህን ህጎች እኩል የመሬት ባለቤትነት መብት እንዲያገኙ አድርጎ መቀየር የምግብ ምርትን ያሳድጋል ሲልም አክሏል። ርዕሰ አንቀጹ የሴቶች የመሬት ባለቤትነት መብት ሲከበር የግብርና ምርታማነትን ይጨምራል፣ በቤተሰብ ጉዳዮች በጋራ የመወሰን አቅምንም ያጎለብታል። ይህ ደግሞ በጥናት ተመልክቷል ሲሉ አምባሳደር ሲሶን የተናገሩትን ርዕሰ አንቀጹ ጠቅሶታል። በተመሳሳይም ሲቪል ማህበረሰብን ከጭቆና መጠበቅ አዳዲስ ሀሳቦች እንዲፈልቁ ያግዛል፣ የስራ ፈጠራን ያበረታታል። ግልጽነትን የሚያበረታቱ ህጎች ሲኖሩ ሙስናን ይቀርፋሉ፣ የምጣኔ ሀብት እንቅስቃሴዎችን ያሳድጋሉ፣ ዜጎች በመሪዎቻቸው ላይ አመኔታ እንዲኖራቸው በማድረግም ያግዛሉ። የተዘረዘሩት የለውጥ እርምጃዎች በፈንታቸው የተቀሩትን የልማት መርሃ ግብር ቁልፍ ነጥቦች የሚያጎለብቱ ናቸው ብሏል ርዕሰ አንቀጹ። የህግ የበላይነት ሲከበር የመናገርና የመሰብሰብ መብቶች ከበሬታንና ግልጽነትን ያዳብራል፣ ፍትሐዊነትን በማረጋገጥም ይረዳል። እነዚህ መርሆች እያንዳንዳቸው ሲከበሩ ደግሞ የህግ የበላይነት የህብረተሰብን የእድገት እርምጃ ያጠናክራል በማለት በተባበሩት መንግስታት የዩናይትድ ስቴትስ ምክትል ቋሚ መልእክተኛዋ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ያበቃል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ የሰብአዊ መብቶች ጉባኤ በአርባ ምንጭ ወረዳ አርሶ አደሮች መሬት መነጠቃቸውን አስመልክቶ ያወጣውን መግለጫ መነሻ በማድረግ ያዘጋጀነው ፕሮግራም በቴክኒክ ችግር ምክንያት ዘግቶብናል። ይቅርታ እንጠይቃለን። በነገ ዕለት እናቀርባለን። ከዚያ በፊት ግን በዜናውም በመጽሔቱም በመደበኛ ዝግጅቶቻችንም እንደገለጽ ነው የአሜሪካው ፕሬዚደንት ባራክ ኦባማ ሰሞኑን አዲስ አበባ እንደሚገቡ ይጠበቃል። ኢትዮጵያውያንም ስለ ፕሬዚደንቱ ጉብኝት የተለያዩ አስተያየቶችን መስጠት ቀጥለዋል። እስክንድር ፍሬው በአዲስ አበባ ከተማ በመዘዋወር አንዳንዶቹን አነጋግሯል። ተከታዩ ልኳል።
ያኔ ለፕሬዝዳንትነት ሲወዳደሩ ኢትዮጵያውያን ለእርሳቸው የነበራቸው ድጋፍ በአብዛኛው ተመሳሳይ ነበር። የመጀመሪያው ጥቁር ሰው የአሜሪካ ፕሬዝዳንት ለመሆን የበቁበት ሂደት በበርካታ የአፍሪካ ሀገራት የፈጠረው የደስታ ስሜት በዚህ በኢትዮጵያም ተንጸባርቋል። የመጀመሪያው አፍሪካ አሜሪካዊ ፕሬዝዳንት በመሆን ታሪክ የሰሩት እኚሁ ሰው ሰሞኑን በእንግድነት ወደ አዲስ አበባ ይመጣሉ። በስልጣን ላይ ያሉ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዝዳንት በመሆንም ሌላ ታሪክ ይሰራሉ። ይህ ጉብኝት በኢትዮጵያውያን ዘንድ የፈጠረው ስሜት ግን የተለያየ ነው ማለት ይቻላል። በአዲስ አበባ ያገኘኋቸው አስተያየት ሰጪዎች የተናገሩት ይህንኑ ያንጸባርቃል። ስሙ እንዲገለጽ ያልፈለገ ወጣት ኦባማ የሚመጡት ለሀገራቸው ለአሜሪካ ጥቅም ነው ብሏል።
እንደ ማንኛውም ኢትዮጵያዊ የአሜሪካው ፕሬዝዳንት ለመጀመሪያ ጊዜ ኢትዮጵያ በመምጣቱ ደስታ ተሰምቶኛል። ግን ያው ይሄ ወደ ሀገራችን መምጣቱ መሰረታዊን ችግር ይፈታል ብዬ አላምንም። ሜይ ቢ እያንዳንዶቹን ሲቪክ ማህበራትና የተለያዩ ኃላፊዎችን ቢያናግሩና የተሻለ መፍትሄ በሀገራችን ባለው ችግሮችና የመልካም አስተዳደር እንዲሁም የሙስና እንዲሁም የሌሎች ችግሮችን ቢፈታ ጥሩ ነው እላለሁ።
ቤት ቢያደርጉ እነዚህ እንዲፈቱ ነው
ቢያደርጉ ጥሩ ነው እላለሁ። ሰባለን ሞሮፉ ለአሜሪካ ከኮምፓራቲቭ አድቫንቴጇ ውጪ ብዙ ጊዜ አታስብም ብዬ ስለማምን፣
ከጥቅማ ውጭ አታስብም
ብዬ ስለማምን ሞሮፍ በኢስት አፍሪካ ደግሞ አልሸባብ ይሹ አለ። ኢትዮጵያ ደግሞ ሞሮፍ ስትራቴጂክ ናት ለእንደዚህ አይነት ሲትዌሽን። ሶ ኦባማ መምጣታቸው ከራሳቸው ጥቅም አኳያ ይመስለኛል እንጂ የእኛን ጥቅም ማስጠበቅ ብዙም ፍላጎት አላቸው አይመስለኝም።
የፕሬዝዳንቱ ጉብኝት ኢትዮጵያ በትክክለኛ አቅጣጫ ላይ እንዳለች የሚያረጋግጥ ነው ያለው ሌላው አስተያየት ሰጪ ነው።
ይሄ ኢስ ዩኒክ ፐርሰናሊ ማለት ነው፣
የተለየ ነገር ነው ለአንተ በግል።
ይህ ሲባል ምንድን ነው? የአገራችንን የሰላም ጸጥታ በማስመልከት ማለት ነው። አገራችን ስቴብል መሆኗን
የተረጋጋች መሆኗን
በማትቀጣይነት ያለው የብልጽግና ሂደት መሆኗን። ይሄ ሲባል ደግሞ ለማንኛውም ነገር ሰላም ወሳኝነት አለው። ሰላም ከሌለ እድገት የለም። ሰላም ከሌለ ጀስት ማንኛውም እድገት ሲባል ሶሻልም ኢኮኖሚካልም ፖለቲካልም በማንኛውም ዘርፍ ማለት ነውና
ማህበራዊም ኢኮኖሚያዊም ፖለቲካዊም
በዚህ ዘርፍ ፈጣን የሆነ እድገት መንገድ እንዳለች ትክክለኛ አቅጣጫ ፖሊሲ እንደያዘች የሚያረጋግጥ ነው።
ምን ተጠብቃለ ከጉብኝቱ? እርግጥ የመጀመሪያው የአሜሪካ ፕሬዝዳንት ያረጋቸዋል ኦባማ ወደ ኢትዮጵያ ሲመጡ በታሪክ ግን መምጣታቸው ብቻ ነው ወይስ ከመጡ በኋላ ምን ተጠብቃለ?
ምንም ከሳቸው የምጠብቀው ነገር የለም። ምክንያቱም እኛ ራሳችን የቻልን እንደ ሀገር የራሳችን ፖሊሲ ያለን፣ የራሳችን ህገ መንግስት አለን፣ የራሳችን ስትራቴጂ ያለን። ስለዚህ በራሳችን ነው ተማምነን ነው የምንመራው። ነገር ግን እሳቸው መጥቶ አሁን ሲመጡ እኛን በትክክለኛ የእድገት አቅጣጫ ይዘን እየተራመድን መሆንን ካረጋገጡ ይሄ ከበቂ በላይ ነው። ፐርሰናሊ ማለት ነው ይሄ ከበቂ በላይ ነው እንጂ እሳቸው መጡ ከመጡ በኋላ በጣም የሆነ የምጠብቀው ነገር የለም። ጀስት በራሳችን እስከምንመራና ጀስት ራሳችን ሊድ እስከምናረግ ድረስ ራሳችን እስከቻልን ድረስ ምንም ከሳቸውም ጠብቀው ነገር የለም። ነገር ግን የሚሰማኝ ኩራት ምንድን ነው? በቃ ያልኩህን ማለት ነው። ከአፍሪካ ምርጥ የሰላም ሀገር ተብሎ ያለምንም ስጋት ወደኛ ትክክለኛ ኢትዮጵያን ምን ትመስላለች፣ በምን ደረጃ ትገኛለች ብሎ መጎብኘታቸው እንደ ዓለም አቀፍ በጣም ደስታ ይሰማኛል። በዚህ በኩል ማለት ነው አም ፕራውድ ኦፍ ዛት።
በፍልስፍና የሁለተኛ ዲግሪ ትምህርቱን ያጠናቀቀው ሲሳይ ታምራት በቀደመው አስተያየት አይስማማም። የፕሬዝዳንት ኦባማ ጉብኝት እንደውም ስለ ኢትዮጵያ የተሳሳተ መልእክት የሚያስተላልፍ ነው ባይ ነው።
ኢትዮጵያ የራሷ የሄደቻቸው ያሉ ጥሩ ጎኖች አሉ፣ ደግሞ ያልተሻገረቻቸው ብዙ ድክመቶች አሉ። ሆኖ ግን ኦባማ ወደዚህ ወደች ሀገር ላይ ሲመጡ ብዙ አይነት ችግሮች ያሉበት ሀገሯ በተለይ እንግዲህ ሀገር ሀያላን ሀገር በሰብአዊ መብት በዲሞክራሲ እና በተመሳሳይ ተያያዥ በሆኑ ጉዳዮች ላይ ያገባኛል ለምትላገር ነች አሜሪካና ኢትዮጵያ በእድገቷ በኢኮኖሚ ያግርገቱን ካየን በኢኮኖሚ ያላት እንቅስቃሴ ጥሩ ነው። ነገር ግን በሰባዊ መብት ላይ ብዙ ነገሮች ይታያሉ ይደረጋሉ። ለምሳሌ ጋዜጠኞች ይታሰራሉ፣ አንዳንድ የፖለቲካ ሰዎች ይታሰራሉ። ያ ማለት የፖለቲካ እስረኛ ሆነዋል እና እነዚህ አይነት ነገሮች ይያሉ። የአሜሪካ መንግስት መጥቶ መጎብኘቱ አገሪቷን መጎብኘቱ በአንድ በሌላ መልኩ አብሮ የዚህ ጉዳይ ተሳታፊ ያደርጋል በያስባለ
ተሳታፊ ያደርጋል ስትል
ተሳታፊ ማለት ያው አክኖሌጅ እንዳደረገ ነው። ምክንያቱም እኛ አሁን ለመጀመሪያ ለምሳሌ ጋና ላይ ሲጎበኙ ኦባማ
ወቅና እንደሰጡ ነው የሚቆጠረው
እና ዳይሬክትሊ ወቅና እየሰጡ ነው because መመለስ ያለባቸው ጥያቄዎች ህዝቡ ስካል መለሰ ድረስ የነዚያ ጥያቄዎች ሳይመለሱ እሳቸው መተው የሚጎበኙ ከሆነ ያው ዲፕሎማቲክ ሪሌሽንሺፓቸውን ለማጠንከር ነው ማለት ነው።
ዲፕሎማሲያዊ ግንኙነታቸው
ያ የዲፕሎማሲያዊ ግንኙነታቸው እያጠነከሩ ነው። የራሳቸው ፍላጎት በጣም እያጠነከሩ ነው። ነገር ግን ኢትዮጵያን በአንድ በሌላ መልኩ ይጎዳታል። ምክንያቱም ስተቶች ካሉበት እንደ ሃያለ ነገር ይሄን ስተቱ ብሎ መናገር ስለሚጠበቅባቸው
ምን ተጠቃለ ገና አጠቃላይ ከጉብኝቱ አሁን መጡ። እርግጥ የመጀመሪያው ፕሬዝዳንት ናቸው በስልጣን ላይ ያለ አሜሪካ ፕሬዝዳንት ኢትዮጵያን ጉብኝ የመጀመሪያ ናቸው። እንደው አፍሪካ በአዲስ አበባ ቆይታቸው ለምሳሌ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የሁለትዮሽ ውይይት እንደሚያደርጉ ይተበቃል። ከአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ጋር እንደዚህ ውይይት ያደርጋሉ፣ ለአፍሪካ ህብረት ንግግር ያደርጋሉ። እነዚህ የመሳሰሉ ፕሮግራሞች እንዳላቸው የተገለጸ ነው። ምን ተጠቃለ ከነኚህ ውይይቶች በተለይ ከኢትዮጵያው ጠቅላይ ሚኒስትር ጋር ከሚያደርጉት ውይይት?
እንግዲህ በርግጥ ይሄ አሁን የጠየቀው ጥያቄ ከመጀመሪያው ከገለጽኩት ጋር ይመሳሰላል በአንድ መሌላ መልኩ። አሁን ኦባማ መጣው የሚያገኙአቸው ሰዎች በጣም ታዋቂና እንግዲህ ኢንፍሉዌንሻል የምንላቸው ሰዎች ናቸው። እነዚህ ሰዎች ጋር ሲያደርጉ ወሳኝነቱ ይዘውት የሚመጡት አጀንዳ ነው። እንግዲህ በጠባብ ጊዜ ሁለት ቀን ሶስት ቀን ጉብኝት ይኖራቸው ብለን ብናስብ አሁን በዚህ በጠባብ ጊዜ ያንዳንዱ ጉዳይ ያንዳንዱ ያገሪቱ ችግር አለም ደግሞ ጥንካሬ ያ የሰራችው ነገር ካለ እሱስ በመዋራት ሁሉ ነገር ይወራል ተብሎ አይታሰብም። ስለዚህ ፕሬዝዳንቱ ወደዚህ ሀገር ሲመጡ ይታወቃል ራሳቸው አጀንዳ አላቸው። ያ ማለት እዚህ መተው የሚጓዩባቸው አጀንዳዎች አሉ። እነዚህ አጀንዳዎቹ እንግዲህ ለምሳሌ በሰባዊ መብት ላይ አጠባበቅ ላይ በዲሞክራሲ ላይ በመልካም አስተዳደር ላይ እንዲህ ተመሳሳይ የሆኑ ነገሮች ካሉ እና እነዚህን ጉዳዮች የሚያነሱ ከሆኑ የኢትዮጵያ ህዝብ ይጠቀማል። እኔ አሁን የኢትዮጵያ ህዝብ እንደመሆኔ ስለ ህዝቡ ነው። የኢትዮጵያ ህዝብ ተጠቀመ ማለት ሀገሪቱ ተጠቀመች ማለት ነው። ህዝብ ማለት ሀገር ስለሆነ ስለዚህ በአንድ በሌላ መልኩ እነዚህ አይነት ጉዳዮችን አንስተው መወያየት የሚችሉ ከሆነ ድክመቶች ካሉ እነዚያ ድክመቶች እንዲታዩ፣ ክፍተቶች ካሉ እነዚያ ክፍተቶች ታይተው እንዲሞሉ ይደረጋል። ጥንካሬዎች ካሉ ደግሞ ሰየው እነዚህ ጥንካሬዎች ይቀጥሉ ስለሚባል ነገር ግን እንግዲህ የኢትዮጵያ መንግስት ልክ እንደሚያወራው ሁሌ እንደሚወራው ተመሳሳይ የሆነ ነገር እነዚያ ነገሮች የምናቃቸውን አጀንዳ እንደ አጀንዳ አድርገው ይዘው መጥተው እሱን ነገር አውርተው የሚሄዱ ከሆኑ በቀደም እንዳልኩትኝ አሁንም ቢሆን ተባባሪነትን ይገልጻል። ያ ማለት ይቺ ሀገር በጣም ያደገች ነች፣ ይቺ ሀገር ሰብአዊ መብትን እያስከበረች ነው፣ በመልካም አስተዳደር እየሄደች ያለች ሀገር ነች፣ በዲሞክራሲም እንዲሁ እንደዚህ አይነት ነገሮችን መልእክት ያስተላልፋል ብዬ አስባለሁ። ስለዚህ ይዘውት ማስመር የምፈልገው ምንድን ነው፣ ወደ ኢትዮጵያ ሲመጡ ይዘውት የሚመጡት አጀንዳ ይወስነዋል።
በአሜሪካ ኒውዮርክ ለ33 ዓመታት የኖሩት ኢትዮ አሜሪካዊው ሳሚ ገብረ መንግስት ግን በጎ በጎውን ማሰብ ተገቢ ነው ይላሉ። እናም የፕሬዝዳንቱን ጉብኝት የሚመለከቱት በአዎንታዊ ጎኑ ነው።
በህይወት አዎንታዊውን ማየት አለብን እንጂ አሉታዊውን ካየን ሁሉ ጊዜ ወደ ኋላ መቅረት ማለት ነው። አዎንታዊውን አተን በዛ ምን ይመሰረታል ወይ ቢውልድ ይሆናል የሚለውን ነው ማየት ያለብን። በአሉታዊ ግን ከታየ ሁሉ ነገር እንቅፋት ነው ማለት ነው።
የአሜሪካው ፕሬዝዳንት ባራክ ኦባማ በሳምንቱ መጨረሻ አዲስ አበባ እንደሚገቡ ይተበቃል። ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደዚሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር የተናጠል ውይይቶች እንደሚያካሂዱ መረጃዎች አመለክታሉ። በአፍሪካ ህብረት ንግግር እንደሚያደርጉም እነዚሁ መረጃዎች ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እኛም ፕሮግራማችንን ያጋባደረን ነው። በዚህ ቆየት ተባለ ዜማ አብራችሁ እንድትቆዩ እስከሰነብቱ ጋብዛለሁ። ሙሉ ቀን መለሰ ነው ትዘዝ በገላዬ እያለ የሚያንጎራጉርልን።
ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታይ ነው ወይዳይ Shimmal limbi inda fakadachu tibbe galawai Boy dai Abesai
ሙሉቀን እናመሰግናለን። ከመሰናበታችን በፊት አጠር አጠር ያሉ ዜና እናሰማለን። በሶማሊያዋ ማርካ ከተማ የሚገኙ ነዋሪዎች በሰጡት ምስክርነት የአፍሪካ ህብረት ወታደሮች በሲቪሉ ማህበረሰብ ላይ ዛሬ ማክሰኞ ያለ ፍርድ ግድያ ፈጽመዋል። ይህ በእንዲህ እንዳለ የአልሻባብ አማጽያን በአንድ የሶማሊያ ወታደሮች በሚጓዙበት ኮንቮይ ላይ ዛሬ ማክሰኞ ማርካ አካባቢ ጥቃት ከፍተው ቢያንስ 5 የመንግስት ኃይሎችን መግደላቸውን የአይን ምስክሮች ተናግረዋል። የአሚሶን ባለሥልጣናት ለጉዳዩ እስካሁን መልስ አልሰጡም። በኢጋድ ጥላ ስር በአዲስ መልክ የተዋቀረው የደቡብ ሱዳን አደራዳሪ ቡድን ኢጋድ ፕለስ የመጀመሪያውን ስብሰባውን ዛሬ በአዲስ አበባ መጀመሩ ታውቋል። የቡሩንዲው ፕሬዚዳንት ፒየር እንክሩንዚዛ ዛሬ በተጀመረው ነገር ግን ተቃዋሚዎች ባልተካፈሉበት ምርጫ አሸንፈው ለሶስተኛ ጊዜ ስልጣን ይይዛሉ የሚል ግምት እንዳለ ተሰምቷል። የናይጄሪያው ፕሬዚዳንት ሙሐመድ ቡሃሪ በዩናይትድ ስቴትስ ላለፉት 4 ቀናት ያካሄዱትን ጉብኝት በዛሬው ዕለት ሲያጠቃልሉ ከከፍተኛ የዩናይትድ ስቴትስ መንግስት ባለሥልጣናትና ከህዝብ ተወካዮች ጋር ተወያይተዋል። የናይጄሪያው መሪ ከውጭ ጉዳይ ሚኒስትር ጆን ኬሪ ጋርም መነጋገራቸው ታውቋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ማክሰኞ እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር እንደሚገናኙና ባለፈው ሳምንት ተጠናቆ ነታንያሁ ግን በጽኑ በተቃወሙት የኢራን ኒኩለር ጦር መሳሪያ ስምምነት ላይ እንደሚዋዩ ተገልጧል። ነታንያሁ ይህንን ስምምነት ታሪካዊ ስህተት ብለውታል። በመጨረሻም ኢራንና የዓለም ሀያላን እንዳካሄዱት ባለ በመጨረሻም የፒዮንግያንግን የኒኩለር ባለቤትነት በሚያሳጣ ድርድር ላይ የመካፈል ፍላጎት የለኝም አለች ሰሜን ኮሪያ። ዜናው አበቃ።
Yeah. የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዲሱ አበበ ነን። በነገራችን ላይ ከምሽቱ 1 ሰዓትም እስከ 1 ተኩል በሚቆየው ልዩ ፕሮግራም ነገ እናገኛችኋለን። ለአሁኑ ሰላም፣ ደህና እደሩ። የትግርኛው ቋንቋ ዝግጅት ይቀጥላል። The Voice of America.